የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያልን የተለመደውን የዞትር አክብሮት ሰላምታችንን ያስቀደምን የዛሬ የህዳር 3 ቀን 2010 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 12 2017 ክንብራችንን ይዘን ቀርበናል። በቅድሚያ በየ15 ቀኑ የተዘጋጀ የሚቀርበው ተታሪክ ማህደር ይቀርባል። በመቀጠልም ልክ ተመሽቶ 12 ሰዓት ጀምሮ ተሁለት ኢትዮጵያኖች ጋር ሰፊ የጥያቄና መልስ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዶች ወደ ኋላ እናስተዋውቃለን። በመጨረሻም የሰዓት እጥረት ተላጋጠመን የሳምንቱ ዋና ዋና ዜናዎች ይቀርባሉ። አድማጮቻችን የስርጭታችንን ሙሉ ሰዓት ተኛ ጋር እንድትቆዩ የዘውትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ጥርጣና በኩል ማለ የልብሳቸው ማጣጥላ ተፈንቶ ታቸው ትለስና ካለለ ጎናቸው ያለው ሜዳራያ ለዩማ ማወናላ ማጣቁ ቁጃኒ ከማ ጥላዋ ደፋር መገነ ቁብስ ወቤት ነገርማ ያን ሰላ ሰር ሰል ከጥራል ገበሬ አመርታላ አስከጣን ሁሉን ጥራ ተለማኛለች ተፈን ሙነና ቸገሬ እንዲሁም ሰርገኛ ቡኒ ነው ከሚዮ ጀጎል ታወላ ወሰረ ምርክማ ያመጣ የራያው ሰው ቆራጡ ገበሬ ጎንገል ጨሚ ሰጣቱ ከሰሰ ተለለበት ድጋጎች መንደራ ተቆም ለበለው ፈጥቶ ፈነጥ ራያና ዘሮን ወንና ጨንጨር ቅንነት የለም ከደግነት በቀር አቤት ራያ ሰው በራያ ባይማ የደጋጎች ወደን የደጋጎች
Yeah.
ተመጻሕፍት ማህደር አድማጮቻችን እንደምን ከረማችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ዝግጅት ክፍለ ጊዜ አውቀን እንታረም በሚል አርስት በሌተና ጀነራል አብይ አበበ ስለተጻፈ መጽሐፍ በአቶ መስፍን ማሞ ተሰማ ሲድኒ ኦስትሬሊያ በሚገኙ ኢትዮጵያዊ የተሰጋጀ ቅኝት ክፍል 5 እና የመጨረሻውን ይዘን ቀርበናል። አውቀን እንታረም ደራሲ አብይ አበበ ሌተና ጀነራል ቅኝት መስፍን ማሞ ተሰማ ክፍል 5 እና የመጨረሻው ቀጣዩን የጠቢቡን ወታደር ቃል ደግሞ ያጤናዋል በማለት መስፍን ማሞ ተሰማ ክፍል 5 እና የመጨረሻውን የቅኝታቸውን ይዘት ይጀምራሉ። ትንሽም ብትሆን ደግ ነገር ሰርተን ታልተሸኘን እኛን የሚያስታውስ ምንም ምክንያት አይኖርም። ምናልባት እንኳን ወግ ባለው መቃብር ተቀብረን መቃብራችንም በመነበረ ዳግጦ ስማችን በላዩ ላይ ተቀርጾ ቢታይና ቢነበብ የሚያመለክተው የስም መቃብርነቱን ነው። አለበለዚያ ግን የትም ዋሻ ውስጥ ተወርውረን አንድ ቀን መከረኛው አጽማችን ታፈር ውስጥ ብቅ ብሎ ሲታይ የሰው አጥንት ተብሎ በተፈጥሮ ስማችን ብቻ ያስነሳን ይሆናል እንጂ የገሌ አያሰኘንም። አዎ ሀቅ አንጥቧል አብይ አበበ ይሉናል መስፍን ማሞ ተሰማ። ሰው በዚህ ምድር ላይ በሚቆይበት ዘመኑ መልካም ነገርን ቢያደርግ ማንን ምን ይጎዳል? ፍቅርን መስበክ፣ ፍቅርን ማስተማር፣ በፍቅር ስለመኖርና ስለፍቅር ይቅር ማለትን ለወገኑ ቢያስተምርና ወገኑን በፍቅር ቢያንጽ ሀገሩ ሰላም፣ ህዝቡ ሰላማዊ እድገትና ብልጽግናው የጋራ ይሆናል። አንድነት ይጸናል፣ ጥላቻ ይኮሰምናል፣ መተሳሰብ፣ መተዛዘን፣ መደጋገፍ ይጎለበታል። ይህ ሁሉ ቅን ተመሆን ይመነጫልና ይህ ሁሉ መልካም ልቦናን ይዞ መልካም ለማድረግ ተመነሳት እውን ይሆናል። ኢትዮጵያንን በዚህ ዘመን የራቀን ቅንነት ነው። መልካም አስቦ ለመልካም መነሳት ነው የሸሸን። በፍቅር ሳይሆን ተጠብ አንድ ጉዳይ ስለምን ጀምር ነው አድባር አውጋሩ የተጣላን። አብይ አበበ ሊነግረን የፈለገው ይሄንኑ ነው። በከንቱነት ኖረን በእምነበረድ ተቀበርንም አለም ስም አልባ መቃብር ገባን ያው አስተዋሽ የሌለው ከንቱ ህይወት ኖረን ነው ያለፍነው ማለቱ ነው ጠቢቡ ወታደር ይሉናል መስፍን ማሞ ተሰማ። አብይ አበበ ለሀገር እድገት ጠንቅ፣ ለመልካም አስተዳደር እንቅፋት፣ ለህዝብ ብልጽግና ነቀርሳ የሆኑትን ቅልብጭ አድርጎ ሲያስቀምጥና ምክሩንም ሲለግስ ደግሞ እንዲህ ይላል። ምቀኝነት፣ ቅናት፣ ተንኮል፣ ሐሰት፣ ጉቦ፣ እምነት ማጉደልና አድሎ እነዚህ ተቀሩ ማንኛውም ነገር ቀጥ ብሎ በንጹህ መንገድ ሊሄድ ይችላል። እነዚህን ደግሞ ለማስቀረት የሚችለው ንጹህ ህሊና ብቻ ስለሆነ ህሊናችንን ለማንጻት እንታገል። እነሆ እንግዲህ የመጀመሪያውን መጨረሻ ያለ ቃኝው ምልከታ እናስከትላለን በማለት መስፍን ማሞ ተሰማ የሌተና ጀነራል አብይን ዋና መሰረታዊ መልእክት በቀጥታ ያስተላልፋሉ። ተመጽሐፉ ኢትዮጵያ ትናንት ወይም ዛሬ የተፈጠረች ሀገር አይደለችም። ተኛ በፊት የነበሩባት ሰዎች ኖረውባት አልፈዋል። የኢትዮጵያና የኢትዮጵያን መሰረት ታሪካችን ተጀመረበት ጊዜ አንስቶ ባሁኑ ትውልድ እስካለነው ድረስ በሀገሪቷና በህዝቡ ላይ የደረሰውን በጥቂቱ በህሊናችን ውስጥ ብናመላልሰው ላለንበት ሁኔታ ምክንያት ሆኖ ወደ ኋላ ያስቀረንን ባጭር መንገድ ልንረዳው እንችላለን። እነማን ነበሩ? እነማንስ አሉ? እነማንስ ይኖራሉ? የተወደደችው ሀገራችን ነበረች አለች? የምትኖረው ግን እንድትኖር አድርገን ስንይዛትና ስናገለግላት ነው እንጂ እንድትወድቅ ስናንገደግዳት አይደለም። ኢትዮጵያ ለዘላለም ትኖር ማለትም በአፋዊ አነጋገር ሳይሆን ተኛ ተልጆቿ የሚተበቀው የሆነ ይሁን ማለት ትቶ ሊሆን የሚገባውን መርጦ የሚበጀውን ማድረግ ብቻ ነው። በስልጣን ላይ የሚገኝ ሁሉ የገባበትን ቃል ኪዳን አክብሮ አስተውሶም ሀገርንና ሕዝብን ማህበራዊ ኑሮን እንጂ ክብሩንና ስልጣኑን አገልጋይ አይሁን። ቀደም ታለው ትውልድ የምመጣ ስለሆንኩ በሀገራችን የሆኑትንና ያለፉትን የደረስኩባቸውን አጥርቼ ስለምረዳው የነበረውንና ያለውንም ሳመዛዝነው የደረስንበት ስፍራና ደረጃ እንደምን እንደደረስን በበኩሌ ደህና አድርጌ እገነዘባለሁ። ይኸውም የሀገር ፍቅር አካትሏቸው ደማቸውን በፈሰሱት ብዙሃን ትጋትና እውነተኛ መስዋዕትነት መሆኑ አይካድም። ባለታሪክ የሆኑት አባቶቻችን የነበረባቸውን ትግልና ድካም የውስጥ ተቃዋሚ ወገንና የውጭ ጣልቃ ገብ የባድ ፖለቲካ በትዕግስት አልፈው የገነቧትን ሀገራችንን በቅርቡ ተወልደው ደርሰው ያዩዋት እንደዚህ ሆና የቆየች ተመስላቸው ይሆናል። የደረሱበትንም እንደ አቅሙ የተደላደለ ጊዜ ተመንቀፍ በፊት እንዴት ኑሯል ብሎ ወደ ኋላ የነበረውን ጠይቆ ተረድቶ ያለውን አመስግኖ ስለ መጪው መሻሻል ትጋትን አሳይቶ የሐሳብ ተካፋይና የሥራ ረዳት ሆኖ በትጋት ማከናወን የእያንዳንዱ ኢትዮጵያዊ ፈንታ ስለሆነ ማንኛውም የሀገሪቱ ዜጋ በተሰማራበት የሥራ መስክ ዕውቀትና ጉልበቱን መስዋዕት ማድረግ ይኖርበታል። መስራት አስቸጋሪ ነው፣ ማፍረስ ግን በጣም ቀላል ነው። የፈረሰን ደግሞ መልሶ መገንባት ተሁሉ የበለጠ አስቸጋሪ ነው። ያንን የተከፋፈለ ሐሳብ፣ ያንን የተወሳሰበ መጥፎ ልማድ፣ ያንን የተጨቆነ የሕዝብ መብትና ነጻነት፣ ያንን የተናቀ የገዥነትና የተገዥነት መንፈስ ለማጥፋት እንደዚሁም ፈርሳና ወድቃ የነበረችውን ውድ አገራችንን እንደገና ለማቋቋምና ተነጻ አገሮች ጎን እንድትሰለፍ ያደረጓት ሁሉ ባለውለታዎች ናቸው። ስለዚህ በእድሜ ዘመናችን አይናችንን ተከፈትነው እያንዳንዳችን ያልተደረገውን ወደ ሌላ በመተርጎምና ውለታ ቢሶች ሆነን ተመገኘት ርቀን ለሁላችንም ለሀገራችንም የሚበጀውን ብቻ በፍቅርና በህብረት አስማምተን ተደጋግተንም ፊታችንን የተደቀነውን የትየለሌ ተያይዘን በጊዜያችን ልናደርግ የምንችለውን ያህል እንወጣ። ስለ ሀገራችን ክብር የተሰውትንም አጽማቸውን በያለበት የረገፈውን ጀግኖቻችንን ሁሉ ጊዜ እናስታውሳቸው፣ ስማቸውም በታሪክ ጎልቶ እንዲኖር እናድርግ፣ ውለታቸውም ይወሳላቸው። ምንም ጀግናን የሚፈጥረው የጊዜው ሁኔታ ነው ቢባልም አዲሱ ጊዜ የሚፈጠረው ጀግና የቀድሞ ጊዜ ጀግና ስምና ታሪክ መነሻና መቀስቀሻ እንደሚሆነው አያጠራጥርም። እንግዲህ ተዚህም ተዛም ተቅሼ የደረደርኳቸው እዚህ ጽሑፍ ውስጥ የሰፈሩት አነጋገሮች ሊነቀፉም ሊያስነቅፉም ሊያከራክሩም ይችሉ ይሆናል። ነገር ግን በማንኛውም አይነት ይሁን በንጹሕ ሕሊና ብቻ በመመራት ወደፊትም የሚጠበቅብንን በመገመት ማንኛችንም ተባብረን ለውድ ሀገራችን የእውነት አገልግሎት ማበርከት እንዳለብን ማሳሰቤ ነውና አውቀን እንታረም፣ ይላል ሌተና ጀነራል አብይ አበበ። እነሆ የሌተና ጀነራል አብይ አበበን ታላቅና ክቡር መልእክት ያዘለውን መጽሐፍ በዘመናችንና በትውልዳችን ታለው ነባራዊ የሀገራችን ፖለቲካዊና ስነ ማህበራዊ እውነታ ጋር እያነጻጸርን የቃኘንበትን ሥራ ማሳረጋችን ደረሰ። የሌተና ጀነራል አብይ አበበ አውቀን እንታረም መቅድም መነሻና መድረሻ ይዞ በሦስት ምዕራፍ በ57 ገጾች የተቀነባበረ መጽሐፍ ሲሆን መጽሐፉ በፖለቲካ በማህበራዊ በአስተዳደርና በለውጥ ላይ ያለው አመለካከት ሰፊ የመሆኑን ያህል ጥቅልና ጥልቅ በሆኑ ንድፈ ሐሳቦችም የተሞላ ነው ይሉናል መስፍን ማሞ ተሰማ። አብይ አበበ መጽሐፉን ለንባብ ያበቃው በብሪጋዲየር ጀነራል መንግስቱ ነዋይና በወንድሙ ገርማሜ ነዋይ የተጠነሰሰው የ1953 ዓ.ም የመፈንቅለ መንግስት ሙከራ በተለምዶ የታሐሳስ ግርግር እየተባለ የሚጠራው ተከሸፈ በኋላ ነው። ተጀነራል አብይ አውቀን እንታረም ሀገራዊና ትውልዳዊ መልክትና ተማጽኖ እንደምንረዳው ነውጥን ወይም ደም አፍሳሽ አብዮትን አብይ አበበ ይቃወማል ይሉናል መስፍን ማሞ ተሰማ። በኢትዮጵያ የተሞከረው የመጀመሪያው ወታደራዊ መፈንቅለ መንግስት ሲከሽፍ ብሪጋዴር ጀነራል መንግስቱና ወንድሙ ገርማ ሜናዊ በቤተ መንግስት ውስጥ አግኝተዋቸው ተነበሩት የሀገሪቱ ከፍተኛ ባለስልጣናት መካከል 15ቱን በጥይት ደብድበው የፈጇቸው ሲሆን ተኒህ ለሀገራቸው ተደከሙ አድባራት አንዱ የጣሊያን ቦምብና መትረጊስ ያልጣላቸውና ተነጻነት በኋላ የኢትዮጵያ መከላከያ ሚኒስትር የነበሩት ክቡር ራስ አበበ አረጋይ ይገኙበታል። አብይ አበበ ሁሉም በላይ በሌሎች ሀገራት ያለን የግራ ፖለቲካና ስርዓተ መንግስት እንዳለ ሙሉ በሙሉ ቀርቶ በኢትዮጵያ ላይ ለመጫን መነሳት የሚቃወሙት ይመስላል። ለኢትዮጵያ ሀገራችን የፖለቲካ የማህበራዊና ኢኮኖሚያዊ እድገት ሙሉ አማራጭ አይደለም ተሚል እምነት መሆኑንም በገሃድ በመጽሐፉ ያመለክታል። ለዚህም ይመስላል የሚበጀንን የውጭ ፖለቲካ ተበከተላችን በፊት የሚበጀንን የውስጥ ፖለቲካችንን ማደራጀት የሚገባንኛው ነን። የውስጥ ፖለቲካው ያልደረጀ ህዝብ ብዙውን ጊዜ ሊከተለው የሚገባውን የሌላውን ሀገር ፖለቲካ አጥርቶ ሊያውቅና ሊጠቀምበት አይችልም። የአባቶች ምሳሌ የቆጡን አወርድ ብላ የብብቷን ጣለች ይላል ሲል ዘመን ተሻጋሪ ትውልድ አስተማሪ አስተውሎቱንና ምክሩን አስቀምጦልናል። ሌተና ጀነራል አብይ አበበ በ1953ቱ መፈንቅለ መንግስት ተሳትፈው የነበሩትና በኋላም ስለዚሁ ታሪካዊ መፈንቅለ መንግስት ሂደትና ክሽፈት መጽሐፍ የጻፉትም ሆኑ ወይም በዘመኑ የኖሩ የርሱ ተውልድ አካላትና ተርሱ ጋር የመስራት እድሉን ያገኙ ሁሉ ስሙንና ምግባሩን በአራያነት የሚጠቅሱት ሲሆን ታላቅ ስብና ቅንነትና ፍጹም ኢትዮጵያዊነትን የተላበሰ ስለመሆኑ ምስክርነታቸው በተለያዩ መጽሐፍት ላይ ሰፍሮ ይገኛል። አብይ አበበ ተአድሎ ጉቦና ተመሳሰሉት የነጻ የሀገርና ህዝብ ንብረትን ለግሉ ያላዋለ ታላቅ የኢትዮጵያ ልጅ ስለመሆኑ ተመስክሮለታል። እነራስ አበበ አረጋይ ያለ ፍትህና ርት ተተጨፈጨፉ ተ14 ዓመት በኋላ በመስከረም 1967 ዓመተ ምህረት ለሁለተኛ ጊዜ የኢትዮጵያ ንጉሠ ነገሥት መቀመጫ ቤተ መንግሥት በሁለተኛው ዙር ወታደራዊ ስብስብ ስር ወደቀ። ህዳር 14 ቀን 1967 ዓመተ ምህረት በጊዜያዊ ወታደራዊ አስተዳደር ደርግ አባላት ጭብጨባና በመሪው በመንግሥቱ ኃይለ ማርያም ፊርማ እድሜያቸውን በሙሉ ለውድ ሀገራቸው ደፋ ቀና ሲሉ የኖሩትንና በአብዛኛው ተመጀመሪያው ወታደራዊ መፈንቅለ መንግሥት የቆዩትን የቀዳማዊ ኃይለ ሥላሴ መንግሥት ባለሥልጣናትን ያላንዳች ፍትሕና ርትህ በጥይት ተደብድበው እንዲገደሉ በታዘዘው መሠረት በጥይት ተደብድበው ሕይወታቸው ታለፈው አንጋፋና የሀገር አድባራት ኢትዮጵያን አንዱ ሌተና ጀነራል አብይ አበበ ነበር። ሌተና ጀነራል አብይ አበበ በደርግ ጥይት ተደብድቦ ሲገደል እድሜው 59 ዓመት ነበር። በዚህ ዘመነ ጽልመት ቀን በግፍ ተተረሸኑት መካከል ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ ጠቅላይ ሚኒስትር፣ ልጅ እንዳልካቸው መኮንን ጠቅላይ ሚኒስትር፣ ልዑል ራስ አስራተ ካሳ፣ ክቡር አቶ አካለ ወርቅ ሀብተወልድ እና በደምሩ 52 የግርማዊነታቸው ዘመነ መንግሥት ከፍተኛ የሲቪልና ወታደራዊ ባለሥልጣናት ሲገኙበት በዚህ ዕለት በደምሩ ደርግ በጥይት ደብድቦ የፈጃቸው 60 ኢትዮጵያውያን ናቸው በማለት መስፍን ማሞ ተሰማ ያስታውሱናል። በህዳር 14 ቀን 1967 ዓመተ ምህረት ያላንዳች ፍትህና ርትህ በኢትዮጵያ ሰማይ የደም ዘመንን የጀመረው ወታደራዊው ደርግ የኒያን አንጋፋ የኢትዮጵያ አድባራትን ታሪክና ገድል ግን ተስጋቸው ጋር በጥይት ደብድቦ መቅበር አልቻለም። እነሆ ዛሬ ዘመን በምድረ ኢትዮጵያ ምን እሾሁና አማኬላው ቢበዛ ተደርግ መንግስት መሪዎቹም ሆነ ተወያኔ እኩይና እርጉም ባለስልጣናት በትውልዱ እጅግ እየፈኩና እየተከበሩ ስማቸው ተመቀበር በላይ በፍቅርና በክብር የሚነሳው እኒያ አባቶቻችንና በደርግ ጥይት የወደቁት የጃንሆይ ዘመነ መንግሥት ሰማዕታት ናቸው ይሉናል መስፍን ማሞ ተሰማ። እንግዲህ ማሳረጋችንን የምናቀነባብረው በጠቢቡ አባታችን በሌተና ጀነራል አብይ አበበ ቃል ይሆናል። የኛ ነገር ዞሮ ዞሮ ተቤት ኖሮ ኖሮ ተመሬት እንደሆነ ደህና አድርገን እናውቃለን። ስለዚህም ዞረን ዞረን የምንገባበትን ሀገራችንን ቤታችንን ኖረን ኖረን የምንቀበርበትን መሬታችንን እንደዋዛን ያት ሁላችንም ነገ ጥለነው ለምንሄደው ነገር አንጓጓ። ሀገራችንን ታልን የሀገራችን ነገር ተሁሉ በፊት ይቅደም። ሀገራችንን ታልን ደግሞ ይዘን እናሻግራት እንጠብቃት ተልብም እንውደዳት አንድነትም ሆነን እናገልግላት ተኛ በኋላ ለሚመጡትም ሀገራቸው ሆና እንድትቆይ እንድትወራረድም አድርገን እንያዛት። ሰው በሰው ክፉ መሆን አይገባውም። በተለይም የአንድ ሀገር ሰዎች የአንድ እናት ልጆች ማለት ነንና መተዛዘን መተሳሰብና መፈቃቀርን ማወቅ ግዴታችን አድርገን እንያዘው። ወንድም በወንድሙ ላይ በከንቱ አይነሳ የከንቱ ነገርንም ምንጭ አይቆፍር። እያንዳንዱም ሊቅ አፉን ይክፈት በጎ ምግባራን ምግባርንና የሀገር ፍቅርን ተመናገር ተመስበክ አይቦዝን። ሁላችንም እናልፋለን። ይህንን የማያምን ቢኖር የነበሩ እነማናሉ? ማለፋችንን ታመንን ስለምን በቀና መንገድ አንሄድም? ስለምንስ ቀን ሰርተን አናልፍም? በማለት በአብይ አበበ መልእክት መስፍን ማሞ ተሰማ ቅኝታቸውን ያሳርጋሉ። ይህ ጽሑፍ በህዋት ወያኔ ዘመን አገዛዝ 26ኛ ዓመት ግንቦት 2009 ዓመተ ምህረት ወይም ሜይ 2017 ሲድኒ ኦስትሬሊያ ላይ የተጻፈ ነው። ለአቶ መስፍን ማሞ ተሰማ ጽሑፋቸውን በሬዲዮናችን እንዲነበብ ስለፈቀዱልን በስቶክሆልም የሬዲዮ አባላት ስም ምስጋናችንን ልናቀርብ እንወዳለን። አድማጮቻችን የምሽቱን የዚህ ዝግጅት ክፍለ ጊዜ በዚህ እናቆማለን። ቀጣዮቹን የምሽቱን ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አድማጮቻችን በመግቢያችን ላይ እንደገለጽነው ከጣው ስርጭታችን የቃለ መልስ ጊዜ ሆናል። ለውይይቱ ጋብዘናቸው እንግዶች አሁን በሰለፈው መስመር ከኛ ጋር ይገኛሉ። እንግዶቻችን ከኢትዮጵያ ስደተኞችና የፖድካስተኞች ጉዳይ አንስቶ በሰባዊ መብትና ዲሞክራሲ ጥያቄ እንዲሁም ኢትዮጵያን በሚመለከቱ በዲፕሎማሲ ተጽዕኖች ዙሪያ ንቁና ቀጥተኛ ተሳትፎ የሚያደርጉ ናቸው። ለዚህ ተግባር ማዕከል በመሆን ከ30 ዓመት በፊት የተመሰረተው ዓለም አቀፍ የኢትዮጵያ ስደተኞች መብት አስከባሪና ጉዳይ አስፈጻሚ በመባል ለኢትዮጵያ ስደተኞች ትልቅ ድምጽ በመሆነውና እንዲሁም ዓለም አቀፍ የኢትዮጵያ ዲፕሎማሲ ምክር ቤት ውስጥ በቦርድ አባልነት ያገለግላሉ። እነዚህ ጣምራ ድርጅቶች የሚመሩት በስመጥሯ የሃሮክ ጋሻው ናቸው። ስለነዚህ ድርጅቶች መልካም ስራዎቻቸውና ስላስመዘገቡት ውጤቶች እንዲሁም አኩሪ ተግባሮች ሊቀመንበሯን ወይዘሮ ሃሮክ ወርቅን በመተደጋጋሚ በማቅረብ ገለጻ እንዲያደርጉ በማድረጋችን ይታወሳል። በዛሬው ዕለት ለውይይቱ ተጋበዝናቸው አቶ እዝራ ካሳ ነዋሪነታቸው ላስ ቬጋስ ነቫዳ፣ አቶ መሰለ ሮሜ ከዳላስ ናቸው። እንግዶቻችን ከላይ በገለጽነው ታዋቂና ባለ ማጽናት ሰሚቀሳቀሰው ድርጅትና በሌሎችም ጉዳዮች ዙሪያ ውይይት እናደርጋለን። ጤና ይስጥልኝ አቶ እዝራ፣ አቶ መሰለ ይስማችኋል?
ይስማናል።
ተራ ተለይ መልካም። አቶ እዝራ ካሳ፣ አቶ መሰለ ሮሜ፣ በቅድሚያ ባልመጭታችን በኢትዮጵያነት ሬዲዮ የዝግጅት ክፍልና እንዲሁም በራሴ ስም ለቃለ መጠይቁ በሰዓቱ መገኘታችሁ ከፍተኛ ምስጋና እያቀረብኩ በቀጥታ ወደ ጥያቄና መልስ እንሻገራለን። እስቲ በቅድሚያ እናንተን ለአድማጮቻችን ለማስተዋወቅ በመግቢያ ላይ ከገለጽኩት ተጨማሪ አጠር አድርጋችሁ ለመታወቅ የምትሰጡት ማብራሪያ ካለ በቅድሚያ ስለ አቶ መሰለ ድሉ ልስጥና።
መሰለ ከለል ነው የምባለው ሙሉ ስሜ።
እሺ
ከታመሰለ ዳላስ ቴክሳስ ነው። ቀደም ሲል ዋሽንግተን ዲሲ አካባቢ ኖር ነበረ። ከዛ የዛሬ 20 ምናምን አመት በኋላ ነው ወደዚህ የመጣውትና እዚህ አካባቢን በቤተክርስቲያን በአንዳንድ ሲቪክ ማህበራት ውስጥ ተሳትፎ አለኝ። በተለይም ደግሞ ስደተኞችን በተመለከተ በየተለያየ ዓለማችን ክፍል ውስጥ ተበትነው ላሉት ድምጽ የመሆንና ሊረዱበት የሚችሉትን ያው በድርጅታችን በሲቪክ ማህበራችን በኩል የምንችለውን ሁሉ እያደረግን ነው። ብዙዎቹም ያውቁታል። ከዚህ በፊት ወይዘሮ ሀረር በሰጠችው ኢንተርቪው ብዙዎቹ አዌርነስ እንደፈጠሩ የታወቀ ነው። አሁን ደግሞ የሀገራችን ከረንት አፌር እና የኛ የዳያስፖራ ተሳትፎ በምን አይነት መቀራረብ ይችላል፣ ያለውን ሁኔታ በምን አይነት መንገድ ማዛመድ ይቻላል እና ወጣቱም ሆነ በእድሜ ጠገቡ እንዴት ነው አብሮ መሄድ የሚችለው የሚለውን ቅንጅት ለመፍጠር ጥናቶችን እያደረግንና አንዳንድ ስራዎችን እየተሰሩ ነው ያሉት። በዓለም አቀፍም ደረጃ ደግሞ ካለፈው የመንግስት ለውጥ ጀምሮ አሁን ያለበትን ሂደት ተንተርሰን ወደፊት ወዴት እንደምንሄድም ደግሞ አዌርነስ ለመፍጠር እየሰራን ያለ ነው።
አይ መስካም አቶ ዘካሳ አንተ ያልኩ ነው ግን ማመን ጠይቃችሁ ከይቅርታ ጋር
በጣም ጥሩ ነው። እግዚአብሔር ይስጥልኝ አቶ ተቆላ፣ በጣም ነው ማመሰግነው ይሄንን እድል በማግኘቴ በጣም ነው ደስተኛ ሆንኩት። እና በቅድሚያ ግን ራሴን ከማስተዋወቄ በፊት ለአድማጮች ኢትዮጵያዊ ወገኖቼ ሁሉ ይህ ሬዲዮ የማንንም የፖለቲካ ድርጅት ሳይወግን በቀጥታ ኢትዮጵያዊነትን ይዞ ለኢትዮጵያ ህዝቦች ድምጽ ሆኖ እኛንም በዚያ አጋጣሚ ይሄንን ለወገኖቻችን እንድናስተላልፍ አንዳንድ ነገሮች መስመንቱን ስለዘረጋለን በጣም ነው እናመሰግናለን። እንዲሁም በተጓዳኝ ደግሞ ኢትዮ ፓትሪዮት የተባለ የኦፍሳይድ ድርጅት አለ፣ ብዙ ኢትዮጵያኖች የተሳተፉበት እውነተኛን ነገር ብቻ ጥርት አድርጎ ለህዝብ የሚያቀርብ መሆኑን ብዙ ህዝብ የሚያቀው ድርጅትና ሬዲዮ በመሆኑ በዚህ አጋጣሚ ይሄንን ለመናገር ፈልጋለሁ። ቀጥሎ እኔ አቶ ዝራ ከተባላለሁ ምኖረው እዚህ ላስ ቬጋስ ከተማ ውስጥ ነው። ተሳትፎዬ ከቅንጅት ከተመሰረተበት ጊዜ ጀምሮ በከተማዬ ውስጥ የቅንጅት አመራር በመሆን እንዲሁም ደግሞ በተለያዩ ኢትዮጵያኖች በሚያደርጉት ተሳትፎ ላይ እውነቴን ነው የምላችሁ ይሄ እንደ አዲስ ነገር አንድ ነገር ጥናት ያልተደረገበትን ድርጅት ሳይሆን በትክክል የፕሮግራሙን አንብቤ ጠቃሚ ለህዝብ ይጠቅማል ምለውን ድርጅት ስንረዳና ስንተባበር የቆየን መሆናችን ለመናገር ነው ፈልገው እና አመሰግናለሁ። አጥብቆታ
አይ መልካም። እንግዲህ ሬዲዮን ሰጣውን አስተያየትም በጎ ነገር ሆምፔጁ ማለት ድረገጹንም አመሰግናለን። ከሌሎችም ቦታዎች እንዲህ አይነት መሰል የሆኑ መልእክቶች ደርሶናል። እስቲ ወደ ሁለተኛው ጥያቄ ልሸጋገርና ለሰጣችሁ ተመንደደረ ሐሳብ አመሰግናለሁ። ወዚህ በሰሜን አሜሪካ እንግዲህ ቁጥሩ እጅግ ብዙ የሆነ ኢትዮጵያ ይኖራል፣ እናንተም በዚህ በሲቪክ ድርጅቶች ተሳትፎ ረጅም ጊዜ አሳልፋችኋል። ግን ፈቅቅ የሚል ነገር አልተሰራም። ተሳትፎ እየመነመነ ነን ሄደው ሲ ወደ ኋላ መናክ ምክንያቶች እንደነሳበት ሆነ። ምን ያህል ነገር በምንድን ያገናዘባችሁት ይሄ ነገር በሰሜን አሜሪካ ያለው ኢትዮጵያ ለመሰባሰብ ችግር ሆነበት ምክንያት ምንድን ነው? ወደ ኋላ ሌላ ነገሮች ላይ እንመለስበታለን የስብስቦችን አይነትና በዚህ በኩል እስቲ የምሰጧቸው ልምዶቻችሁን ምታጋሩት ካለ እስቲ ካቶ እዝራ ልነሳ።
በጣም ጥሩ ነው። በጣም ጥሩ ጥያቄ ነው። እኔ በዚህ በሰሜን አሜሪካም ሆነ በአጠቃላይ የውጭውንና የአገር ውስጡ ያለው የወያኔን ተቃውሞ እንዲቋረጥ ያደረጉት የፖለቲካ ድርጅቶች ወይንም እኛ ወገኖቻችን ድርጅቶቹን ጠንቅ ቀደም ብዬ እንደተናገርኩት ጠንቅቀውን አለማወቃችን ወይ ደግሞ ይዘውት የተነሱትን አላማ በስነ ስርዓቱ አለማወቃችን ነው። እና ድርጅቶች በሚመሰረቱበት ወይ ደግሞ አንድ ድርጅት በሚከፈትበት ወይ ደግሞ አንድ ድርጅት መተዳደር ደንቡን ይዞ በሚነሳበት ሰዓት ላይ ማንበብና መረዳት ኢንክሉዲንግ ያንን ድርጅት የመሰረተው ያን ድርጅት የመሰረተውን ግለሰብ ሳይቀር ባክግራውንዱን ማወቅ ያስፈልጋል። እነዚህ ነው ያ ግለሰብ ማን ነው? ለምንድን ነው ይሄንን ነገር ያደረገው? እስቲ ደግሞ የፖለቲካ እንትኑ ምንድነው? መመሪያ ይዞት የተነሳው ለህዝባችን የሚጠቅም ነው የማይጠቅም ነው? ለምንስ ይሄ አስፈልገ ብለን ራሳችን ብቁ አድርገን አለማጥናታችን ይመስለኛል ብዙም ችግር የፈጠረው። እንደምታውቀው አቶ ተኮላ በቅንጅት ጊዜ አገር ውስጥ ያለውን እንቅስቃሴና ውጭ ያለው በመላው ዓለም ያለው ኢትዮጵያዊ ግንኙነቱ አንድ መስመር ነበረው። ኢትዮጵያ ውስጥ ግሪ ተሄዳ እዚህ ያለው ወንድ ሴት ሽማግሌ ህፃን ሳይባል ሁሉም በአንድነት ነበረ ከአገር ውስጥ ካለው ጋር ጥሩ ግንኙነት ያደረገ ነበረ። ያንን ግንኙነታችንን ነው አለማያውቃችን አለማሰባችንና ለምንድን ነው እነኚህ ግለሰቦች እዚህ መጥተው ይህንን ነገር ግንኙነቱ እንዲቋረጥ ያደረጉት ብለን ባለማወቃችን ያው እንደምታውቀው በአሁኑ ሰዓት ላይ ለወያኔ በሚያመች ሁኔታ አገር ውስጥ ያለው ትግልና የውጭ ትግሉ እንዲቋረጥና የግለሰቦች እሽቅድድም ማለት ግለሰቦች የፈለጉትን ነገር እንደፈለጉት እንዲያደርጉ መስመር ከፍተንላቸዋልና ዋንኛ ችግሩ ይሄ ነው ብዬ ነው እንግዲህ የማስበው።
አዎ ጥሩ ነው። አንተ በተለይ ልምዱም በዚህ በቅንጅት አመራር ስለነበር ከነበረበት ከተማ ሰፊ የሆነ ግንዛቤዎችን ያገኛችሁ ይመስለኛል። እስቲ አቶ መሰለ በአንተ በኩል ደግሞ ምንድነው ዳላስ ብዙ የዚህ ስብስቦች ከስብሰባዎች ካያዳሉ በዳላስ ማለት ነው እና ግን እነዚህ ስብስቦች የሚያመጡት ያሳዩት ሙጤት ለምና ምሳቶ ዝራሁን ባስቀመጡ ለጥያቄ ነው ምንድነው በዛ ማከራቢ የኢትዮጵያዊ መሰባሰብ አስቸጋሪ ሆነው ሆኖ የሚታየው አንተ ባለበት ከተማ ያለው ሁኔታ እንዴት ገልጸዋል?
እሺ ጥሩ ጥያቄ ነው። ወደዚህ ጥያቄ እስከ መግባት የፊት ድል ከተፈጠኝ አሁን በዚህ በዩናይትድ ስቴትስ ኦፍ አሜሪካ ይሄ የቬትራንስ ዊኬንድ ነው ምንለው ከገዛ ቤተሰቦች የጭምር አርምድ ፎርስ ውስጥ የሚያገለግሉ አሉ እና እነሱን ሪኮግናይዝ እና ምስጋና ፋቀርብ ለዚህ ሀገር ለሚያደርጉት አስተዋጽኦ። ወላጅ አባቴ ስደተኛም አርበኛም ከ30 አመት በላይ ለኢትዮጵያ በሰራዊት ውስጥ ሲያገለግሉ በጡረታ ይወጡ ናቸው። ነገር ግን ፕላንትና አሁን ያለው ስርዓት ሲገባ አገራቸው የጠየቀቻቸውን መስዋዕትነት ከፍለው ደማቸውን አፍሰው አጥንታቸውን ከስክሰው አካለ ስንኩል ሆነው በስተመጨረሻ የሶማሌ ላይ ፕላንትና ያሰሩትን በገዛ ወገኖቻቸው ላይ መስራት አቅቷቸው አይደለም መንገድ ከፍተው አዲስ አበባ ያስገቧቸው ምላሹ ይሄ ቢሆን ኖሮ ህይወታቸውን ይሰው ነበርና ኢትዮጵያ ውስጥ ሪኮግኒሽን ላጡት የቀድሞ ወታደር የሰራዊቱ አባሎች በመላ በዚህን ሰዓት ላሳውሳቸው ፈልጋለሁ። አገራችን የጠየቀቻቸው ሁሉ የሚችሉትን አድርገዋል። ሜዳ ላይ መበተን ያልነበረባቸው ናቸው። በአለምም የተሰራጫቸው የቀድሞ ሰራዊት አባሎች እዛ ለቀሩት ወንድሞቻችሁ ደግሞ እንድታስቡና እንድታስተውሱ በዚህ አጋጣሚ መልእክቴን አስተላልፋለሁ። የሀገራችን ባለውለታዎች ናቸውና ከዛ ወደ ጥያቄው ስመጣ ዳላስ ብዙ አይነት ፖለቲካም ሲቪክም ድርጅቶች አሉ። እነማን ናቸው ግንባር ቀደም ተዋናይ ሆነው ያንን የሚያደራጁት? ሌላ ቦታ ተመሰረተ ሲባል ይዛን መልሶ the same face ናቸው። ከአብዮቱ ፍንዳታ ጀምሮ አብዮቱን ሲደግፉና ሲቃረኑ የነበሩ ከዛም ወደዚህ ወደ ኖርዝ አሜሪካ መጥተው ኑሯቸውን እዚህ በመሰረቱበት ጊዜ የጀመሩት እንቅስቃሴ ነው። ሌሎችም ደግሞ የራሳቸው በደም የታጠበ ወንጀል ያለባቸው ፖለቲከኛንን ብለው መጥተው ራሳቸውን ደብቀው አብረው ተሳትፈው እጅና ጓንት ሆነው ተደጋግፈው the same face የትም የማይሄድ ለትግል የሚነሱትን ማኮላሸት ከነሱ ጋር ያለውደኑት እነሱን ያመሰሉትን እንቅፋት ማድረግ በእነሱ ላይ ካምፔን ማድረግ እርስ በራስ የመጠላለፍ ጨዋታ ነው እየተደረገ ያለው በዳላስ አካባቢ ይመጣል ድርጅት ስም ይመጣል ይወጣል ላንድ ሰሞን አገር ቤት ውስጥ ላለው ሪአክሽን ሁሉም ተነሶ ሆይ ሆይ ብሎ ያጨበጭባል ግን ዘለቀታ የለውም ምክንያቱም አሁን ወንድማችን እዛ እንዳለው የተመሰረተበት መተዳደሪያው አላማው ምን እንደሆነ በሚገባ ለመረዳት ነው ስለዚህ ይሄን መጠላለፉን እየሸሹና እየጠሉ ጥሩ አገር ወዳዶች ለሀገር ሊያበረክቱ የሚችሉት ብዙ አስተዋጽኦ ያላቸው በትምህርትም በስራ ልምድም በሀብትም ሊቆሙ የሚችሉትን እያሸሻቸው ነው እነሱን እያዩ ደግሞ ወጣቶቻችንም እየሸሹ ነው ያሉት ወደፊት ጥያቄ ውስጥ የሚከተው ነገር ቢኖር ዳያስፖራው ወዴት እየሄደ ነው ያለው ከኢትዮጵያ እየራቀ ስለ ኢትዮጵያ ጉዳይ እየራቀ እንደው ቆም ብለን ማስተዋል ካለብን ዛሬ እኔ ምስክርም ሆነው እዚህ ሀገር ተወልደው አያት ደረጃ ላይ ደረሱ ልጆች አሉ። የልጅ ልጅ ያዩ ያ ኢትዮጵያዊነቱ ፌድ እያደረገ እየሄደ ነው እና ያለው እነዚህ ኢትዮጵያን ትውልድ ኢትዮጵያ እንዴት ነው እሱ ለሀገራቸው ስለ አፍሪካ እንዲያውቁ ስለ ኢትዮጵያ ወይስ እንዲኖራቸው በሚችሉት አስተዋጽኦ እንዲያደርጉ ለማምጣት ምን አይነት ስራ ነው መሰራት ያለበት? ትልቅ ስራ ነው እየጠበቀን ያለው። እኛ ካላደረግነው ማን ነው የሚያደርገው? በመካከላችን ያለው መጠላለፍ ቆሞ መቼ ነው እሱ ወደ አንድነት የምንመለሰው? ምንድነው ችግሩ ሊያራርቀን የቻለው? ዞሮ ዞሮ ፖለቲካ ነው። አሁንማ ከፖለቲካ አልፎ በዘር በጎሳ መሰነጣጠቅ ውስጥ ላስ ከመግባት ደርሰናል። አሁን በቅርቡ በሁለቱ ታላቅ ብሔሮች ኢትዮጵያ ውስጥ አብሮ ለመስራት የመልካም ቅርብነትን ያሳዩን ያለ ነው። እኛ ስለዚህ ውጭ ያለ ነው ለጻዎቹ እያደረግን ያለ ነው። በብሔር በሃይማኖት በጎሳ ያለን እየተካፋፈልን ድርጅት እናቋቁም ከሆነ መቼ ነው እሱ ወደ አንድነት መምጣት የምንችለው? ያንን ቤሪየር መቼ ነው የምናፈርሰው? እና ሆነ ተብሎ እየተሰራ ያለበት ችግር ስለሆነ ይሄንን ችግር መነጋገር አለብን። ከተነጋገርን ሶሉሽን ይመጣል። እንደዚህ አይነት መድረኮች ደግሞ በሚዲያው አካባቢ ደግሞ በመናገኝበት ጊዜ ስለዚህ ጉዳይ ማሳሰብ ይጠበቅብናል እላለሁ። አመሰግናለሁ።
አይ በጣም ጥሩ አቶ መሰለ አሁን እንዳልከው እዚህ ማሳሰብከው መልእክት በተለይም ስለቀርሞ ሰራዊት የሰጠውን ማስተያየት እንጋራለን። ያገራችን ባለውተኞች ናቸው። አሁን በተነሳው ጥያቄ ዙሪያ እንግዲህ ያንን መሰናክል ብለን ምን ልለውን ኃላፊነት ምን ሰጣቸው ክፍሎች ኖሩ ይችላሉ። መቼም በዚህ አሁን በያዝነው ሰዓት ጥያቄ የሀገራችንን ሁኔታ በተለይም በዳስፖራ ያለው ውጣውረድ እና ዝብርቅ ሁኔታ ዳሰለ መጨረስ ጊዜ ላጥረን ይችላል። እስቲ አለፍ አለፍ ብዬ እስቲ በአንድ ሆነ ተጨባጭ ነገር ላንሳ ከዚሁ አሁን ከተያዥነት ያለው በዳላስ በቅርቡ 25 ሲቪክ ድርጅቶች ስብሰባ ማካሄዳቸው እና ውሳኔ ማስተላለፋቸው አስመልክቶ የተሰጠ መግለጫዎች አሉ። እንግዲህ አንብባችሁ ሊሆን ይችላል። በዚህ ጉባኤ ላይ እናንተ ድርጅት ልበል እንግዲህ አሁን በመግቢያ ላይ እንደገለጽኩት የዓለም አቀፍ የኢትዮጵያ ስደተኞች መብት አስከባሪና ጉዳይ አስፈጻሚ ይባል ለ30 ዓመት የቆየው ድርጅት ተሟጋች ለሰብአዊ መብት ለስደተኞች በዝርዝሩ ላይ በ25ቱ ዝርዝሮች ውስጥ የለም። ለምን አልተጋበዛችሁት? ምንድን ነበር በዳላስ ከተማ ያው ዋናው የድርጅት ሊቀመንበር ያለችበት ከተማ ነው አንተም እዛ ከተማ ላይ ያለው ለዚህ ስብሰባ የተነፈጋችሁ ቦታ ለምንድን ነው ትላላችሁ?
እኔ ለማለስ
አው አላንተ ነው ጥያቄ አንተ በዳላስ ላይ ሲቀጣ አው
አመሰግናለሁ አቶ ተኮላ። ይህን ዝግጅት መኖሩን እኔም ራሴ የሰማሁት ከአንድ ሳምንት ቀደም ብሎ ነው። እና ከአንድ የዚሁ ስብስብ የፈጠሩት ምክትል ሊቀመንበር ሆኖ የተመረጠው ግለሰብ ቼር ከሚያደርገው ውይይት ግሩፕ ውስጥ ነው ያ ኢሜይል የደረሰኝ። እና ያንን ኢሜይል በመመለስ ጥያቄዎች አቅርቤ ነበረ፣ አልተሳካልኝም። ስብሰባው በእርግጥ ነው ተካሂዷል። እኔ ባለኝ መረጃ መሰረት ስብሰባውን የጠራው ግሎባል አሊያንስ የሚባል አሜሪካን በቀል የሆነ ነው። ያ ግሎባል አሊያንስ የግንቦት ሰባት የበኩር ልጅ ሆኖ በሰሜን አሜሪካ የሚንቀሳቀስ ነው። ግሎባል አሊያንስ የጠራቸው ከኢትዮጵያም የመጡ አሉ፣ ከአገር በቀል ነን የሚሉ ከአሜሪካን ውስጥ የተጠሩ አሉ። በጠቅላላ ወደ 25 የሚሆኑ ድርጅቶች ተሰባስበን ዩኒቲ ፈጥረን ስብስብ ብለን መስርተናል አሉ። መጀመሪያ ግን ሲጠሩ ግብዣውን በደረሰኝ ኢሜይል መሰረት ግብዣው ስቴክሆልደሮች ነበር የሚለው እና እኔ ያንን ጥያቄ ስላቀረብኩኝ መጨረሻ ላይ ስቴክሆልደር መባሉ ቀርቶ ስብስብ ብለው ነው ያመጡት። እና እዛ ስብስብ ውስጥ ያሉት እያንዳንዱ ወከልን የሚሉት አንዱ የአንደኛው ጸሐፊ ነው፣ አንዱ የአንደኛው ሊቀመንበር ነው፣ አንዱ የአንደኛው ትሬጀረር ነው። 25ቱም ውስጥ ካሉት አሜሪካን በቀሎቹ እርስ በራሳቸው የተሳሰሩ እና ባለፈው 26 ዓመት አብረው ሲጓዙ ሲወጡ ሲወርዱ የነበሩ ናቸው። እና ዞሮ ዞሮ የአምብሬላቸው ግንቦት ሰባት ነው የሚለው መደምደሚያ ላይ ነው የደረስኩት። ይሄ ብቻ አይደለም፣ ለእነዚህ ለ25ቱ ድርጅቶች ወጪያቸው ሁሉ በግሎባል አሊያንስ ተሸፍኗል። ቀላል ወጪ አይደለም። እና ይሄ ከየት መጣ የሚለው ደግሞ እንትን ሲባል ከአባታቸው ከግንቦት ሰባት ነው። ግንቦት ሰባት ደግሞ ከየት አመጣው ያንን ያክል ገንዘብ እዚህ ዳላስ ላይ ሊያወጣ የሚችለው ሲባል የራሱን እንትን ዝርዝሮ ባያስፈልግም እንደዚያ የተደራጀ እና አንድ ወጥ አንድ አመለካከት ብቻ ያለው እንጂ የስም ብዛት እንጂ ምንም ለውጥ ሊያመጣ የሚችል አይደለም ለኢትዮጵያ ትንሣኤ ነው የምለው። አሁን በዚህ አነጋገሬ እና ግንቦት ሰባትን ስላነሳው የማይስማሙኝ ወይ በሀሳብ ኮንትራዲክት የሚያደርጉ ሊሆኑ ሰዎች ሊኖሩ ይችላሉ። ነገር ግን እሱ አይደለም። ፋክቱን በሚያውቁበት ጊዜ ግሎባል አሊያንስ ማን ነው? እነዚህ እያንዳንዳቸው ድርጅቶች ተሰበሰብን የሚሉት እነማን ናቸው? ማን ነው መሪያቸው? ምን ግንኙነት አላቸው? ማ የምን ድርጅት አባል ነው? ከነማን ጋር ነው የሚሰራው? አሁን ለምሳሌ ግንቦት ሰባት ራሱን ብትይዝ ግንቦት ሰባት ውህደት አደረኩኝ፣ ዩኒቲ ፈጠርኩኝ በየጊዜው መግለጫዎች ያወጣል። ከሁሉም ተቃዋሚ ከተባሉ ድርጅቶች ጋር አንድ ሆኖ መስራት ከቻለ ለምንድን ነው ልዩ ተለያይተው በየቦታው እንትን የሚሉት? አንድ ሆኖ መስራት የሚችሉበትን ፕሮጀክታቸው የት አለ? ምንድን ነው ለወደፊት አላማቸው ለሚለው ጥያቄ ምንም ከመሬት የሚነሳ ነገር አላየንም እስካሁን ድረስ። ስለዚህ ግንቦት ሰባት በአሁኑ ሰዓት እያደረገ ያለው እዚህም በውጭ ያለነውን አዌርነስ እንዳንፈጥር እንዳንንቀሳቀስ እንቅፋት እየሆነ ነው ያለው። ከዛም አልፎ በየቤተ ክርስቲያኑ በየሌሎች ሲቪክ ኦርጋናይዜሽን መረዳጃ ማህበር ወይንም ኮሚቲ ውስጥ ሁላ እየገቡ የያዙት ፕሮጀክት አለ። ያ ከተፈቀደልኝ ያንን ካልኩኝ ዘንዳ አሁን በቅርቡ ብዙዎቻችሁ ያነበባችሁት ታሪክ ሊኖር ይችላል። እኔ በምኖርበት እና አባል በሆንኩበት የዳላስ ቅዱስ ሚካኤል ካቴድራል ውስጥ ቤተ ክርስቲያኑ የማያውቃት መኖሯንም የማናውቃት አማኝነቷንም የማናውቃት ግለሰብ
የቦርድ አባል ነበረች። የትኛው የግንቦት ሰባት አባል መሆኗን እንኳን አውቃላችሁ አልነበረ። የሆነ ኮንትሮቨርሻል በራሷ ትዳር ውስጥ መጥቶ እስክትወገድ ድረስ ግንቦት ሰባት ምን ያክል በሃይማኖት ቤት ውስጥ ላይ የገባ እንደሆነ በቀላሉ መረዳት ይቻላል። አመሰግናለሁ።
እሺ ወደዛ ወደ ቴክሳን ጉዳይ መልከት እስቲ ከዚሁ ከንቱኑ ጋር ያያይዤ ጠይቃለሁ። አቶ እዝራ በዚህ ዙሪያ ላይ ትንሽ የምጨምረው ነገር አለ ይመስለኛል። በተለይም በዚህ በሲቪክ ድርጅቶቹ ስብስብ ላይ ከኢትዮጵያ የተጋበዙ በሰላማዊ ትግል በኢትዮጵያ ሀገር ውስጥ በሰላማዊ ትግል እንታገላለን የሚሉ ተጋብዘው መጥተዋል። ግሎባል አላያንስ እና ቪዥን ኢትዮጵያ የሚባሉት የሚያስተናግዱትና የከፈሉበትን እንትን ስብስብ ከኢትዮጵያ በመመልክ እነዚህ ትውክና አላቸው የሚባሉ ናቸው ወይ የተመመጡት በዚህ ስብሰባ ላይ ከኢትዮጵያ ድርጅቶቹንም ስምናቃቸው ይመስለኛል በሚያስም የመጡ አሉ። ባለሳሳት ሰማያዊ ፓርቲ የሚባል እና ይሄ ስብጥርጥር ሁኔታዎችን ወደ ሌላ ነገር የሚከተለው ማቀርባቸው ጥያቄዎች ይኖርኛል። አንድ የሚሰጥ ምልክት አለ በሰሜን አሜሪካ የሚናፈስ ነገርና እስኪ ከዛ በፊት ይሄ ህጋዊነት ያለውን ስብስብ ነው ብለ እንትን የጠሩት ድርጅቶች ግንቦት ሰባት ካስተናገደው ከኢትዮጵያ የመጡት ሰላማዊ ትግል የሚያደርጉት በምን መልኩ ተፈቅዶላቸው ጉባኤ ላይ ለመገኘት ቻሉ? እስቲ ይሄን ያለ አስተያየት ካለ አቶ ዝራ።
ኦኬ እሺ አቶ ተቆለ ክሊር ስትልኝ ወደዛ ዝርዝር ከመግባቴ በፊት እንደው አሁን ወንድመቶ መሰለ እናንተን በጠየቀው ጥያቄ ላይ አጥራለሽ ነገር ልናገር ፈልጋለሁ። ወገኖቻችን እንድታውቁልን ምን ፈልገው በወይዘሮ ያሃረውት የሚመረውና ሁላችንም ከፍተኛ እንትፍቃሴ በሚያደርገው ድርጅቶች በዚህ በዳላስ በተደረገው የግሩፕ ስብሰባ ላይ ብቻ ሳይሆን በተለያዩ የሬዲዮ የተለያዩ ዌብሳይቶች ባለቤት ነን የሚሉት ምሳሌ ቮይስ ኦፍ አሜሪካ ወዘረ ሀረርከን ሆነ እኛን ማስተናገድ አይፈልግም። ብዙ ጊዜ እኔ በግሌ ሁሉ ጥያቄ ሁሉ አቅርቤያለሁ ምንድነው ችግሩ በሚል ይሄንም ጠይቄያለሁ። የተለያዩ ሬዲዮኖች ሳይቶችንም ሁሉ እንደው ገለልተኛ በመሆን ለመጠየቅ ሞክራናል። ግን በፍጹም ድምጻችን እንዲሰማ ወይ ደሞ እሷ ወጣዛ ላይ መድረክ ላይ ድምጿ እንዲሰማ በፍጹም አይፈቅዱም። እና አይደለም ይሄ የግሩፕ ስብሰባ ዳላስ ላይ ተደረገ አይደለም በትላልቅ መገናኛ ብዙዎች ዜናዎች ላይ ሁሉ እንድንስተናገድ አይፈቀድልንም ማለት ነው። ይሄን ካልኩ በኋላ ወደ ዋናው ወደ ጠየቀኝ ጥያቄ ሲሄድ ግን እውነት ነው በዚህ በዳላስ ብቻ ሳይሆን በተለያዩ አሜሪካኖች ጥሩ ፕሮጀክት ተይዞላቸው ነው የመጡት ከኢትዮጵያ። ይህም ዶክተር በዛብህ ይባላሉ ቀደም ሲል በቅንጅት ውስጥ ከዛም ደግሞ በመላው ኢትዮጵያ አንድነት ድርጅት ውስጥ ሲያገለግሉ የነበሩ ናቸው። በኋላ ሁላችንም እንደምታውቁት የቅንጅት ማለት የመላው ኢትዮጵያ አንድነት ድርጅት በክፍለ ሀገር በወረዳ በአውራጃ የሚገኙ አጠቃላይ ስብሰባ አዲስ አበባ ላይ ተደርጎ ነበር በኢንጂነር ኃይሉ ሸዋል በተገኘበት ማለት ነው። እና እዛ ላይ ምርጫ ተደርጎ በምርጫ የተወዳደሩ አሸነፉት ሌላ ናቸው
አሙሸት
አማራ ይባላሉ። አቶ አሙሸት አማራ ይባላሉ እሳቸው ናቸው ተመርጠው በሊቀመንበርነት እየመሩ ያሉ ያው ወያኔ የወጣቱን አካሄድም ስለማይፈልግ ወጣቱንም በጥንቃቄ ስለሚያቀውና ወደፊት ሊገጥማቸው የሚችለውን ነገር በመረዳታቸው በቀጥታቸው አቶ ማሙሸት አማራን በቀጥታ ወደ እስር ቤት እና የተቀርቡትን አመራሮችን ጭምር ወደ እስር ቤት ተከተው ድርጅቱን አፍርሰው በወያኔ ምርጫ ዶክተር በዛብህን እንዲቀመጥ የተደረጉ ናቸው። በፍጹም የመላው ኢትዮጵያ አንድነት ድርጅት እማ ያልመረጣቸው ያልተ እንትን ያላሉ ሰው ናቸው ማለት ነው። ይሄንን ከያስክልኝ በኋላ በድጋሚ እስካሁን ድረስ አቶ ማሞቾ ተማረ እስር ቤት ነው ያለው። ወንድሞቼና እህቶቼ እንድታቁት ያህል እስቲል ከቅንጅት ጀምሮ ከዛም መላው ኢትዮጵያ አንድነት ድርጅት ድረስ እስቲል እስካሁን ድረስ የመላው ኢትዮጵያ አንድነት ድርጅት አባሎች በሰሜን አሜሪካ በተለያየ ቦታ ላይ አለን እና ሁልጊዜ በ15 ቀንም በወርም እንገናኛለን። በዚህ ጉዳይ ላይ በደንብ ዲስከስ ተደርጓል። በኢትዮ ፓትሪዮት ላይም መግለጫውን ሁሉ ያወጣ ነው እንዲወጣ አድርገናል። እና እኚህ ሰው ኮምፕሊትሊ ኢሌጋል የሆኑ ሰውዬ ናቸው ማለት ምንም በመላ ኢትዮጵያ አንድነት ድርጅትን የሚመሰር እንትን የሚሉ አይደሉም። ቀደም ወንድሜ እንዳለው ያመጣቸውን ግሎባል አሊያንስ የሚባል ነው። እኔ እውነቴን ነው አቶ ተኮላ፣ ግሎባል አሊያንስ ማለት ህዝባችን በትክክል እንዲረዳ ያስፈልጋል። የሚመሩትም በሊቀመንበርነት ታማኝ በየነ ነው። ዶክተር አክሎክ ቢራራም የውጭ ጉዳይ ኃላፊ ሆኖ የሚያገለግል ነው። ናምን ዘለቀ ምክትል ሆኖ የሚያገለግል ነው። እንደምታውቁት ናምን ዘለቀ ማለት የአርበኞች ግንቦት ሰባት ሊቀመንበር ምክትል ሊቀመንበር ሆኖ የሚያገለግሉ ናቸው። እና ያው ናቸው የሴም ሰዎች፣ አንድ አይነት ሰዎች ስማቸውን ብቻ እየቀያየሩ ጀስት ገንዘብ ለመሰብሰብ እና ህዝብን እያታለሉ የኢትዮጵያ አንተን እንትን መጻን እንዳንወጣ የሚያደርጉ ናቸውና እኚህ ሰውዬ ያስመጣቸው ግሎባል አሊያንስ የተባለው ድርጅት ነውና ግሎባል አሊያንስ ገንዘባቸውንም እንትን ወጫቸውንም የአውሮፕላን ይሁን ማንኛውንም ነገር አምጥተው ማንም ህዝብ ባላወቀበት በዳላስ ላይ እንዲገኙ ተደርጓል። ግን ዳላስ ላይ ምንም አይነት ህዝብ የሚመጣም የለም፣ ተቀባይነትም አላገኙም። እዚህም በእኛ በላስ ቬጋስ ከተማ ላይ ሙከራ ተደርጎ ነበር ኮምፕሊትሊ እሳቸው እንዳይመጡ ህዝቡ በአንድ ድምፅ ነው የተቃወመው። እና የዚህ አይነት ስራ ለመሰራት ለምን አስፈለገ? ግንቦት ሰባት ዋነኛው በግንቦት ሰባት ውስጥ ያሉ አመራር ላይ ያሉ ሰዎች ይህንን አይነት ሽፍጥ ስራ ለምን አስፈለገ? ምንስ ነው የሚገኘው ይህንን በማድረግ? እና አቅጣጫቸውን መጀመሪያ ላይ መከቻ ላይ እንደተናገርኩት የግለሰቦቹን እነማን ናቸው እነኚህ ሰዎች ይህንን የሚመሰርቱት ምንድን ነው የሚፈልጉት ብለን ጠልቀን እስካላወቅን ድረስ አሁንም ብዙ ጊዜ ችግር ይኖራል። የእኛም ችግር እና የጠላቶቻችን ምድሜ የመድገሙ ነገር አሳሳቢ ደረጃ ላይ ይሆናል ማለት ነው። እና ግሎባል አሊያንስ ተባሉ ወይ ደግሞ ግንቦት ሰባት ተባለ አንድ አይነት ሰዎች አንድ አይነት ስራ የሚሰሩ ግለሰቦች ናቸው ይህን አይነት ሽፍት የሚሰሩት ማለት ነው። አመሰግናለሁ።
እሺ፣ በጣም ጥሩ፣ እጅግ በጣም ጥሩ። ይህንን የስብሰባውን ጉዳይ መለከት አንድ ተጨማሪ ነገር እስቲ ላንሳ። ምናልባት አላነበባችሁት ሊሆን ይችላል። እዚህ 25ቱ ሲቪክ ስብሰባ ላይ አንድ ጽሁፍ ቀርቧል። በጣም የተቀመረ ጽሁፍ ታስቦበት 12 ገጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ነው የቀረበው። እንደተሰማው ከአውስትራሊያ መጡ አንድ አቡን በስፍራው ተገኝተው ይሄንን ጽሁፍ አበርክተዋል ነው የሚባለው። ጽሁፉ ይዘት የሽግግር መንግስትን የሚጠይቅና ለዛም ተባባሪ እንደሆነች ቤተክርስቲያኗ ይጠቅሳልና ካላነበባችሁት አንብቡት። አድማጮቻችንም ይሄንን ጽሁፍ ብታገኙና ብታነቡት ጥሩ ነው። ምክንያቱም ይሄንን ጽሁፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን አዘጋጅታ የሰጠች አይመስለኝም። ከህጋዊ ሲኖዶሱ ተጻፈ ነው የሚለው ጽሁፉ። እና የ12 ገጽ ጽሁፍ በእኛ በእጃችን ላይ አለ፣ አንብበነዋል። አስደናቂ ነው፣ በጣም አስደናቂ ነው። እና ይሄንን እነዚህ ሰዎች እነዚህ እነ ቪዥን ኢትዮጵያ እነ ግሎባል አላያንስ የመሳሰሉት በዛ ውስጥ ያሉት እያዘጋጁ የሚጽፉት ነው በየድርጅቶቹ ስም። እና ይሄን ለማሳሰብ ነው። ምናልባት አቶ መሰለ ይሄን አላነበብከ ከሆነ እንግዲህ በእውነቱ በተከታተሉ ጥሩ ነው ላለሁኝ። በጣም 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 ያሳዝን ነው፣ በጣም ያሳዝን ነው። የወያኔ እጅ ስራ የሆኑ ድርጅቶችንም ጋብዘው በሰሜን አሜሪካ ከግንቦት ሰባት ከሚያስቀምጧቸው ምን አይነት ሴራ እንደሚካሄድም የሚያስገነዝብ ይመስለኛል። ሌላ ደግሞ ምልክቶች የሚነገሩት በሰሜን አሜሪካ ይሄን አይነት የሲቪክ ድርጅቶች በየቦታው እየሰበሰቡና ግንቦት ሰባት በዚህ መልክ የሚያደርጓቸው ሸርና መልክ ያጣ ስራ አሁን ወደ ፖለቲካ ድርጅቶቹ በመሸጋገር የሽግግር መንግስት ለመመስረት ዘመቻ ላይ እንዳሉ ይነገራል። የሽግግር መንግስት ማለት ኤግዛይል እንት ነው ሆነ ይሄንን ቀደም ሲል በሎች ድርጅቶች ተመክሮ የማፌዝና ቀልድ ተደረገበት ነበር። እንግዲህ እስቲ እንከታተላለን ይሄን ጉዳይ ምን እየተደረገ እንደሆነ። ሌላው እንግዲህ ከዚሁ ከውይይታችን ጋር ያያይዘን ምናልባት በዚህ በኦርቶዶክስ ተዋህዶ ቤተክርስቲያን ዙሪያ ያነበባችሁት ካለ ወይንም አቶ እስራኤል ያየው ከሆነ ምሰጠው ትችት ካለ እድሉ ልስጥህ። አቶ መሰለ ጽሑፉን አንብበሃል?
እኔ ጽሑፉን አላነበብኩትም። ነገር ግን መጡ የተባሉት ጳጳስ ተገናኝቻቸዋለሁኝ፣ ቀድሰዋልኛ ቤተክርስቲያን ያንን ሆድ የመጡበትም ደግሞ በግላቸው እንደሆነ ነው የኔ አንደርስታንዲንግ። ምክንያቱም የውጭው ሲኖዶስ አባል ናቸው፣ በቅርቡ ነው ጵጵስናውን የወሰዱት። ፖለቲካ ውስጥ አክቲቭ ናቸው፣ በፊትም በነበሩበት ስቴት አካባቢ። እሳቸው ከሲኖዶሱ ያወጡት ምንም ነገር አለ ብዬ አፌ ሞልቼ መናገር ባልችልም፣ ሲኖዶሱ ያወጣው ነገር ቢኖር ለእያንዳንዱ አባል ቤተክርስቲያኖቹ ይበተናል። የኔም ቤተክርስቲያን የሚሄድበት የውጭ ሲኖዶስ አባል ነው። ምንም የወጣ ኦፊሻል መግለጫ የለም። በቤተክርስቲያናችንም ዌብሳይት ላይም እንግዲህ ሌትሊስ ካልወጣ ድረስ በቅርቡ ጊዜ እስካየው ድረስ የወጣ መግለጫ የለም ይህንን አስመልክቶ። እና ከየት እንደሆነ ምንጩን እኔም ራሴ አሁን ሙር አቴንሽን እንድሰጠው ነው የጠቆምከኝና መከታተል አይቀርም በዚህ ጉዳይ ላይ። ይህ በእውነት ከሲኖዶስ ወጥቷል ወይ? እንደውም ኮፒውን ኢሜይል ብታደርግልኝ አቶ ተቆላ በጣም የማመሰግነው።
እሺ፣
ፍሬ ነገሩንም ማየት ፈልጋለሁ፣ ከየትስ እንደመጣ ማወቅ ፈልጋለሁኝ። አመሰግናለሁ በእኔ በኩል ስለዚህ ጽሑፍ።
አይ በጣም ጥሩ። እኛም ይሄንን እናንተ እንድትመለከቱትና በአካባቢ ያለው በሌላም ቦታ እኛም እኔም ሆነ ሌሎች የኔ ባልደረቦችም ክርስትና እምነት ተከታዮች በዚህ በስደተኛ ሲኖዶስ ውስጥ ተከታይ የሆንና የዛ ታማኞችና የዛ ወገንተኞች ነንና ይሄን የመሰለ የፖለቲካ ውዥንብሮችን በቤተክርስቲያኗ ስም መሰጠቱን የሚቀበል ምዕመናን ያለ አይመስለኝም። በተለይም ሲኖዶሱ ባለበት በስደቱ ዓለም የራሱን መግለጫ በኢትዮጵያ ሕዝብ ላይ በሚደርሰው ጉዳት እና መከራና ስቃይ በረሃቡም በሌላውም ነገር መግለጫ ይሰጣል። እሱ ኦፊሻሊ የምናነባቸው መከታተላቸው ናቸው። ይሄ ግን ለየት ያለው የፖለቲካ ተልኮችን ያዘለና አጋርነቱ ከማን ፖለቲካ ድርጅት እንደሆነ መስመር ለየለት ነውና በዚህ በኩል አጠያቂ ስለሆነ ያነሳሁት። ሌላውን እንግዲህ እስቲ ወደ ጥያቄያችንም ያሰፋ ነው።
እዚሁ ላይ ላቋርጥህና አቶ ተቆላ እዚሁ ላይ እሳቸውን ከኢሮፕ ከማምጣት ይልቅ እዚሁ አሜሪካን ውስጥ ሌሎች ጳጳሶች አሉ በእሳቸው ካፓሲቲ ያሉት ለምን ያለ ላይ ደረግ ቻለ እንግሊዝ ጥያቄ አብረን ተካያይዘው ፈልጋ ከአውስትራሊያ ከማምጣት ባጭው ከዚሁ ሰው ያለ እዚሁ ዳላስ ላይ ከሆነ የራሳችን ጳጳስ አሉ። እዚሁ ዳላስ ነው የቴክሳሱ አገረ ስብከት እዚሁ ቅዱስ ሚካኤል ቤተክርስቲያን ነው የሚያገለግሉት ያሉትና እሳቸው ያሉ እሳቸው ሲኖድ መንበረ ፕትርክና ውስጥ ከአውስትራሊያ ድረስ የሚያስመጣው ምን አይነት ነገር ነው?
አዎ እንግዲህ እሱ ነው ቅዱስ ሚካኤል ነው።
አመሰግናለሁ።
እሺ እስቲ እንግዲህ ወደ እንትናችን ሰዓታችን የተቃረበ ነው። አንድ ሁለት ጥያቄዎች አሉኝ። እስቲ አንደኛው ቀደም ብላችሁ ባነሳችኋቸው ይሄ በጠቅላይ በዲያስፖራ ውስጥ የኢትዮጵያዊነት አንድነት የሚነሱ ኃይሎች ግለሰቦች እንዳሉ ተችታችሁታል። ምን ጋር ሐሳቦች ናቸው? መድረኩን የሚያዘጋጀው ማን እንደሆነ ምን አላማ እንዳለው ታማኝነት ያላቸው ናቸው ወይ የሚለውን የሚጠይቅ እጅግም ከስብስቡ ሲደረግ ይሄንን ለውነት ሲል ራሱን ህልና ነጻ የሚያረግ ግለሰብም ኢትዮጵያዊ ስለታጣ ይመስለኛል። እንግዲህ ብዙ ጊዜ ስብስቦች እንደፈለጋቸው የተጠሩ በፈለጉ በመንገድ የሚስተናገዱትና ይሄም የማሰብ የማንቃት መሰናዶ ማጣት ምልክት ነው የሚሉ ምቶች አሉና የህብረሰባችን ልማት ውጤት የሆነ ንቃተልና በስሜት የሚገዛ ሆኗልና ግለሰቡስ ለምንድነው ዝምታን የመረጠበት ምክንያት? እናንተ አሁን ኃላፊነቱ ለይሄንን ለበጥቅም ይራራጡ ለስልጣን ፍላጎት ያላቸው የሚያሰሯቸው ተንኩሎች እንዳሉ ብላችሁ ነቃል። ሌላው ስተራው ሰው ለምንድነው ይሄን ጥያቄ የማያነሳበት ምክንያት ብላችሁ ትላላችሁ? ለሰአቱ እዝራ ስላስቀደመ
እሺ እሺ አጥቀቆላ በግለሰብ ደረጃ ከሄደ እኔ እስቲ በዚህቹ በምኖርበት በላስ ቬጋስ አካባቢ በኢትዮጵያን ኮሚኒቲም እንዲሁም ደግሞ አንድ ወንድማችን ለሲቲው ራን የሚያደርጋለ የሚወዳደር ነው እና እሱ በሚጠራቸው አንዳንድ ስብሰባዎች ላይ እና በተለያየ ደና ደና ሰዎች በሚገኙበት አካባቢ ላይ ኢትዮጵያኖችን ለማነጋገር በግል ጭምር ሚንስ ላይክ እንደ ጌት ቱጌዘር እያደረግን ሁሉ ይሄው አንተ ላነሳው ጥያቄ ውይይት አድርገናል። ማለትም ለምንድን ነው ፈርስት ኦፍ ኦል የምትደግፉት? ምሳሌ እኔ አቶ ዝራ አንድ ድርጅት ቢኖረኝ እኔ ድርጅት ደጋፊ ሆናችሁ ከኪሳችሁ ገንዘብ የምታወጡና የምትሰጡ ከሆነ አሚን ለአንድ አመት አይደለም ሁለት አመት አይደለም ይሄን ረጅም አመታት ገንዘብ እየተዋጣ ይሄንን አምጡ እየተባለ ሁሌ ገንዘብ እንትን ይባላልና የምትሰጡትን ገንዘብ እንዴው በትክክለኛ ስራ ላይ ይዋለ ነው ወይ ምን እየተደረገ ነው ብላችሁ ለምንድን ነው ማጠይቁት? አንድ አመት ሲሰበስቡ ኦኬ የሚቀጥለው አመት ላይ የዛሬ ሁለት አመት ሶስት አመት ይሄን ያህል ብር ሰጥተናልና የት ገባ ገንዘቡ ተብሎ ለምንድን ነው የማይጠየቀው? እንደውም በዚህ ላይ አያይዤም ነገር ይሄው ግሎባል አሊያንስ ለወገኖቻችን በሳውዲ አረቢያ አካባቢ በሚደርስባቸው ተብሎ ከዚህ ከላስ ቬጋስ ከተማ ውስጥ ትልቅ ሰላማዊ ሰልፍ ተደርጎ በአንድ ቀን ምሽት ወደ 30 ሺህ ምናምን ተሰብስቦ ነበር። ወንድሜ ሙትላሉ የት እንደገባ ምን እንደተባለ አላውቅም። ብቻ በዩቲዩብ ላይ ታማኝ ይሄው 30 ሺህ ብር ሰጥቻለሁ ከዲሲ አካባቢ ተብሎ ነው። እንግዲህ እንደምሳሌ ነው የምነግርህ። ይሄ በመላው አሜሪካና አውሮፓ የተሰበሰበ ነው ኢንክሉዲንግ አፍሪካ ኤዥያ ውስጥ ሁሉ። ያንን ገንዘብ ሁሉ የት እንደገባ የሚታወቅ ነገር የለምና ለምንድን ነው የማትጠይቁት? እነኚህ ድርጅቶች ምን እየሰራችሁ ነው? እንዲህ ብላችሁ ነበር ብላችሁ ለምን አትጠይቁም በሚለው እውነቴን ነው ማለት በግለሰብ ደረጃ ድረስ ወርደን እኔ ለማነጋገር ሞክሬያለሁና ሰው ይሄ የግል ያመለካከት ነው። በጣም ተወነባብዷል። በቃ ምንድነው ዛሬ ሊቀመንበሩ ዶክተር እንትና ኤርትራ ገባ ውጊያ ላይ ይዞ ገባ ምናምን ይዞ ሄደ ይሄው እንደዚህ ያደረገ ነው በሚል ብቻ ይሳት በተባለው ሬዲዮ ሮንግ ዳይሬክሽን ማለትም እኔ እንደው ከእውነት ስለእውነት ነው በአብዛኛው ጥቅም የሌለው ወሬዎችን ብቻ በሬዲዮ በማሰራጨት ሰውን በቃ እንዲፈራን ወይ ደግሞ እንደው በቃ የአይነት ጥያቄዎችን እንዳይጠይቅ እስቲ ቆይ የሚሰሩትን እንይ በማለት ነው ይመስለኛል። በቃ በፍጹም ሰው ሊጠይቅ ፈቃደኛ አይደለም ከኪሱ ገንዘብ አሁን ባይገርም ላይክ አንድ ወር ቢሆነው ነው ወይ ደግሞ እንደዚህ ቢሆነው ነው እዚህኛ ከተማ ውስጥ ዶክተር ብራኑ ነጋ ይመጣል ተብሎ ለኢሳትም ሆነ ለድርጅቱ ስብሰባ ተብሎ ሰዎች ደና ሰው መጥቶ ነበር። ያው እንግዲህ እሳቸውንም ለመጠየቅ የተዘጋጁ ሰዎችም እንደነበረው አቃለው በግል እና ምንም ነገር የተደረገ ነገር የለም። ያው ገንዘቡ ተዋጣ 29000 ዶላር የሚሆን ገንዘብ ተዋጣ በቅድሚያ ነው። በቅድሚያ ገንዘቡ ከተዋጣ በኋላ እንደዚህ ነው ሰዓቱ አልቋል መድረኩ አልቋል ተሳቸው በዛው ብቻ ተበትኖ አለቀና የዚህ አይነት እጅግ ملي ني مغلط بمالچلو درجه اني سوتش ميسروا سرا ان ايتوبياوانوچن ودو حالا نديلو انجي غفط بلو هيدو استي እንደምታቀው በቀረጅት ጊዜ እንደነበረው ወን ሴት ሽማግሌ ህፃን ሳይባል ተጠቅላላ ወጥቶ እንደሚያደርገው ነገር ለማድረግ ፍርሃትን ጣሉባቸው ብዬ ነው የማምነውና ሰውም ላለመጠየቅ ይሄን ብል ምን ባላለው ወይ ገለላለው በቤተክርስቲያንም በማህበረሰብም በተለያየ ነገር በሚል ይመስለኛልና ምንም አይነት እነኚህ ድርጅቶች ተጠያቂ ማድረግ አልቻሉም እና እኔ አሁንም እንደው ለኔን ድርጅቶች ስፔሻሊ ግንቦት 7 የተባለው ለጅም አመታት ብዙ ገንዘቦችን ብዙ ሚሊዮን ዶላሮችን አንደኛ በስሙ ሁለተኛ በሱ ሬዲዮ ጣቢያ ልሳን እንዲሁም ደግሞ የኢትዮጵያ ህዝብ አርበኞች ግንባር የተባለውን ድርጅት ከነሱ ጋር ተዋደናል በሚተራሱ የሰበሰቡት እጅግ በጣም ብዙ ሚሊዮን ዶላሮችን ነው እና ለነኛ ሁሉ የታደረጋችሁት አርበኞቹ ሴት ደረሱ ብሎ እንኳን የሚጠይቅ ሰው የለምና እኔ ራሴ በጣም ነው ሻክም ሆነው አቶ ተከላና በጣም የሚያሳዝን ነው ማለት ነው ይሄ ነው
እንግዲህ መሰግናለሁ አቶ መሰለ የምትጨምርበት ካለ
የምትጨምርበት ጉዳይ በዚሁ ግንቦት 7ን አስመልክቶ ተነግሮ ማልቅ በኢትዮጵያና በኢትዮጵያን ስሜቶች ላይ የሚጫወት በከሰሩ ፖለቲከኞች የሚመራ ነው። ነገር ግን አንድ ቻሌንጅ አለ ለግንቦት 7 አሁን አስመራ ገቢና ወጪ ናቸው አመራሮቻቸው። ደርግ ሲወድቅ በስር ላይ ነበሩ ወይዘሮ የሐረወርቅ ሄዳ ኤርትራ ድረስ ፎቶግራፍ ያነሳቻቸው ወጣት የኢትዮጵያ ሰራዊቶች በስር ላይ ነበሩ። I'm really challenged no matter gacho gumbo sabatin ballacho assess tetsno kaderegu inya bekay meskel bekul immediately nasotan ode ethiopia ndimallesu nadergat yenneza lijoch betesaboch yetindallu mayawqu nacho beberay wittidrna amyun bemedebenyinet ager lageracho hedew ze extra yekaru እዛ ያንን ቪዲዮውን ያየ ብዙ ጊዜ የማይረሳው እነዛ ወጣቶች ፌስ ነው። በእውነት ነው ምሎ ሴቷ ሄዳ ያንን አድርጋለች። እስቲ እነሱ ደግሞ ወንድ ከሆኑ እስቲ እነዛን ወጣቶች አስለቀቁልን እኛ በቀይ መስቀል ራይት አዌይ ነው የምናስወጣቸው። ያንን ቻሌንጅ ለነሱ ሰጣለሁ። ሌላው ደግሞ በዚህ በሰሜን አሜሪካ ያለን ኢትዮጵያኖች መደባበቅ እናቁም መወሻሸት እናቁም ልጆቻችን በአደንጻሽ እጽ በተኙበት እየቀሩ ነው ያሉት። የኤች ሬት በኢትዮጵያኖች ላይ እየጨመረ ነው ያለው። የጤና ባለሙያዎች ባካቹ አዌርነስ ፍጠሩ። ኢትዮጵያ ውስጥ በቅርብ የወጣው ሪፖርት እንደሚያሳየው የኤድስ ቫይረስ ኢንፌክሽኑ እየጨመረ እንደመጣ ነው። ከዚህ ከአሜሪካ ደግሞ የገዛ ቤተሰብ ሳይቀር በተለይ እዚህ ቴክሳስ ሰርድ ስትራይክ የሚባል ነገር አለና ለሶስተኛ ጊዜ በዚህ በድራግ ተይዞ የዛሬ 18 አመት ኢትዮጵያ ዲፖርት ያደረገ አለ። በየቦታው በየቤቱ የተለያየ ጉድ አለ። እነዚህ ዲፖርት ተደርገው ወደ ኢትዮጵያ የተመለሱት ያሱሳ ያለባቸው አሁን እንደምንሰማውና እንደምናየው ሪፖርት ከሆነ ኢትዮጵያ ውስጥ ትልቅ ወጣቶቻችን የሚያበላሽ አደንዛዥ እጽ ብዙ ወጣቶችን እየበከለ ነው ያለው። ስለዚህ የጤና ባለሙያዎችን በመትችሉት ወጣቱን እናድን በሚለው ጥሬ ነው። የዚህ የኤድስ ቫይረስን በተመለከተ በዚህም ሆነ በአገር ቤት ስራ እንዲሰራ ፈልጋለሁ። ሌላው በግሌ ያሳዘነኝ ነገር ትልቁ ሃይማኖት አገራችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ወደ ንግድ ዓለም ዝም ተባለ አስከሬን እያስነሳ ሐውልት እያስፈረሰ ንግድ ቤት ሲያደርግ ቤተ ክርስቲያኖችን አሁን ጭራሹኑ ባንክ ሊያቋቁም 400 ሚሊዮን ብር የሚያወጣ ሼር ቤተ ክርስቲያናችን ወደ ንግድ ዓለም እየገባች ነው ያለችው። ምን እየተኮነ ነው? ሲሆን እንደዚህ የተጎዱትን በህመምም በጤና በሌላ ድንዛዥ የተለያየ ነገር ላይ ገንዘቡ ካላቸው ለምን አያውሉትም? እንዴት ነው ወደ ንግድ ቤተ ክርስቲያን ወደ ንግድ ስትገባ ትንሽ እኔ ሃይማኖቱ ተከታይ ስለሆንኩኝ ነው እና ይሄ ራሱ አንድ የሚያሳስብ ችግር ነው እና ቤተ ክርስቲያን ማድረግ ያለባት መንፈሳዊን ስራ እንጂ ወደ ንግዱስ መግባት ስለሌለባት ነው አራጣ ለመሰብሰብ። ይሄንን ካልኩኝ ዘንዳ እዚህ ሰሜን አሜሪካ ትልቅ ስራ ይጠብቀናል። አዌርነስ መፍጠር አለብን። አዳዲስ መሪዎቻችንን ማውጣት አለብን። እነዚህ ዘሴም ግሩፕ ዘሴም ሰዎች ፖለቲካ አመራሩንም እያበላሹት ነው ያሉት። በተክል እየሄደ አይደለም እያልን ኮምፕሌን ማድረግ ብቻ ሳይሆን ሌሎች እንዲወጡ ከሌላ ጋር ምክክር የሌላቸው አዌርነስ መፍጠር የግድ ስራ መሰራት አለበት። አመራርም በተመለከተ ቱቴሊ ዘቱስ ከውጪ መጥቶ ኢትዮጵያን መራለው ሚል ህልም ነው። ኢትዮጵያው ፍራሳቸው እድሉን ካገኙ እንኳን ኢትዮጵያን ዓለምን መምራት የሚችሉ ብዙ ጎልማሶች አሉ፣ ብዙ የተማሩ ብዙ እውቀት ያላቸው እና የአገራችን ልረዳ ምን ይችላል ሁላችንም ተባብረን አዌርነስ መፍጠር ነው። መተባበር ነው። መተባበር ኃይል ነው። ኃይሉ ካለን ደግሞ ተጽዕኖ የመፍጠሩ ሁኔታ አለ። ያለውንም መንግስት አቋሙ ሽፍት እንዲያደርግ ስልጣን እንዲያጋራ ለህዝባችን ለሀገራችን ኢንተረስት የሚቆም መንግስት ማድረግ ይቻላል። አመሰግናለሁ።
አሁን ወደ መጨረሻው ላይ ያነሳው ተመሰለ እኔ ላነሳው ፈልጌ ነበር ጥያቄ ነው። ሰዓታችን እንግዲህ እንትን እየተገባደደ ነው። ወደ ማጠቃለያው እንሸጋገርና ለሁለታችሁም ቢበዛ 3 ደቂቃ በማበጡ ሁኔታ ምንድነው ያላነሳናቸው ጉዳዮች ካሉና መልእክት የሚተላለፍ ካለ እድሉ ልስጣችሁና ውይይታችንን አጠናቅቃለን። በቅድሚያ አስተያቶ እዝራ እኔ በጥያቄ አላነሳዋቸው ግን መልእክቱ መደመጥ አለበት የምትለው ካለ እስቲ በ3 ደቂቃ ቢበዛ ሐሳብን ትገልጽልን።
በጣም አመሰግናለሁ። በመጨረሻ ላይ ግን ሁላችንም ኢትዮጵያኖች በውጭም በአገር ውስጥም ያለን እንድታቆጥም የሚያስፈልገው ነገር ምንድነው? ትግል ሁልጊዜ የሚደረገው ኢትዮጵያ ውስጥ ነው። ትግሉ የሚኖረው ኢትዮጵያ ውስጥ እንጂ ውጪ አይደለም። ስለዚህ የውጭውንና የአገር ውስጥን አቀናይቶ ለመስራት እንጂ እነኚህ ግለሰቦች ለግል ጥቅማቸው ኑሯቸው ለመኖር የሚያደርጉትን በድርጅት በኢትዮጵያውያን ድርጅት ስም የሚንቀሳቀሱትን መመርመር ማጤንና ማስተዋል ያስፈልጋል። ወነስ ለውነት ነው እዚህ በውጪ ብዙ በኢትዮጵያዊነት ሲሰሩ በኢትዮጵያዊነትም ሲታገሉ አሉ። በሬዲዮ ጭማካባቢ ይሄው የኢትዮጵያቶች እዝራ አነስተኛ ነው ከሌ ምሁር ነው ከሌ አነስተኛ ነው ሳይል ሁሉንም ኢትዮጵያውያኖችን ያስተናገደ ነው ያለውና ኢትዮጵያውያኖች ሁሉ ጊዜ እኛ ኢትዮጵያውያኖች ከቤተክርስቲያናችንን ከፖለቲካም ድርጅቱን በማንኛውም እንቅስቃሴ ላይ አይናችንን ከፍተን ምን እየተሰራ ነው ምንድነው ማድረግ ያለብን ትግል ያለው ኢትዮጵያ ውስጥ ነውና ኢትዮጵያ ውስጥ ያለውን ትግል ከዚህ ከውጭ ካለው ጋር ለምንድነው ተገናኝቶ በጋራ የማይሰራበት ምክንያቱ የሚለውን ሁሉ የሚለውን በጽሞና አይተን አንድን ነገር አንድን ድርጅትም ሆነ ማንኛውንም ለመደገፍ በደንብ አርገን ማስተዋልና ማየት ያስፈልጋል እላለሁ። አመሰግናለሁ።
በጣም አመሰግናለሁ። አቶ መሰለም ከአጠራርገህ እስቲ መጨረሻ መልእክትህን።
ለናገር የምፈልገው ለመደምደሚያ የሚመስለንን የሚሰማንን ከመናገር ማቆም የለብንም። አንዳንዱ አወይ ሊያረግልን ይችላል ሊስማማ ይችላል አንዳንዱ ላይስማማ ይችላል ገና ለገና ምን ይሉኛል የሚል ፍራቻ በአለንበት ህብረተሰብ ውስጥ መቆም አለበት እኔ ካጠፋው እኔ ከተሳሳትኩ ሊነገረኝ ይገባል ወንድሜን ሲሳሳት ሲያጠፋ ሳይው መንገር አለብኝ ወሳቸው እንደዚህ ናቸው እሱ እንደዚህ ነው እየተባለና እየተተወ ወይም ደግሞ ገና ለገና እሱ የነከሌ ግሩፕ ነው እየተባለ መጥቶ የለበትም በህብረተሰባችን ውስጥ ጥፋት እያደረጉ ያሉ አሉ መነገር አለበት አዌርነሱን ይሰዱ መፈራት የለም ለጋራ ጥቅም ስከሆነ ድረስና ለበጎ አላማ ከሆነ መናገር መቻል አለብን ፍራቻ እና ግሩፕ ሊያቆመን አይገባም እና ሁላችንም አውትስፖክን መሆን አለብን ባለን የጋራ ኢሹ ላይ ተነጋግረን እኛውን ሶሉሽኑን እንፈጥረው እና ማናችሁም ኤኒታይም ልታገኙኝ ልታነጋግሩኝ ትችላላችሁ ከማንኛውም ወገን ከማንኛውም ፓርቲ ጋር ለመነጋገር ዝግጁ ነኝ የማይበትን ከነናገራለሁ እሱም እንደዚሁ መፍታለሁ ካልተነጋገርን ካልተወያየን ሶሉሽን አናመጣም እናንተ አሁን የሰጣችሁን እድል ማልባት ከዚህ እንደዚህ አይነት ለየት ያለ አምጥታችሁ አቅርባችሁ ላታውቁት ይችላል ይሆናል እና ይሄን እድል በመስጠታችሁ ልትመሰገኑ ልትበረታቱ ይገባል ከሌላም በኩል ደግሞ ይሄንን አላማ የሚቃወሙ ይኖራሉ እነሱም መተው ደግሞ ሐሳባቸውን ይተንፍሱ ያወያዩን ያነጋግሩን እኛ ላይ የነው ድክመት ሊኖርብን ይችላል የነሱን ብቻ ድግመት መጠቆም የለብንም ስለዚህ በእውነት ዛሬ ዲስከሽኑ ትንሽ ግንቦት ሰባት ላይ ጠንከር ስላለ ግንቦት ሰባቶችም እድል ተሰጥቷቸው ባካቹ ነው እኛ ምኑ ላይ ነው የተሳሳት ነው የተናገር ነው መጣቹ ደግሞ እናንተ ደግሞ ቪዩአችሁን ማስተላለፍ አለባችሁ ካል ሁላችንም ኢትዮጵያውያኖች ነን ለኢትዮጵያ አላማ ነው እና ይቆም ነው እዚህ ላይ በመከባበር መወያየት ለሶሉሽን ያመጣል ነው ማለት አመሰግናለሁ እግዚአብሔር ይመስገን ጊዜ እናንተም ጥሩ ስራ እያደረጋችሁ ናችሁ እግዚአብሔር ይባርካችሁ
አሜን አሜን በጣም እናመሰግናለን በጊዜው ጥረት ምክንያት እንግዲህ ይቅርታ ብዙ መቋጨት አለብን አቶ መሰለ ክልል አቶ ዝራካሳ በዛሬው ዕለት ስለሰጣችሁን ጠቃሚ ትምህርታዊ ማብራሪያ በኢትዮጵያ አንድነት ሬዲዮ የዝግጅት ክፍልና በራሴ ስም እንደምትባርማችሁቻችን ምስጋና እየቀረብኩ ብዙ ስንሰናበታለን ደና ሆኑ በላይ ጊዜ ሰፋ ያለው ውይይት እናደርግ እንችላለን እንግዲህ ዛሬውን ብዙ እናቀጣቃለን ተናስተልኝ እሺ ደና
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን የህዳር 3 2010 ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 12 2017 ስርጭታችንን ያስተናገድናችሁ ተኮላ ወርቁ እኔም ንጉሱ ታምራት ደህና ቆዩልን እያልን በዚሁ እንሰናበታችኋለን ደህና ሰንብቱ ድል ለኢትዮጵያ ህዝብ።